ይህ የጸጋይ ራዲዮ ድምፅ ነው። ጸጋይ ራዲዮ ስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በ97.5 መካከለኛ ሞገድ በራዲዮ ሎራ በወር ሁለት ጊዜ በዕለተ ሐሙስ ከ15 ሰዓት እስከ 16 ሰዓት አማርኛ ቋንቋ የሚያቀርበው መሰናዶ እንሆ አሁን ጀመረ። Here is the Sakai radio program. Send it am 97.5 Mittlerwelle in the Stadt Zurich im Radio Lora.
Eine Sendung wird Äthiopien in Amharische Sprache. Das Radiosendungsprogramm ist regelmäßig, monatlich, zweimal am Donnerstag um 15 Uhr.
ምን ያህል እንደ ተጓዝኩ አላውቀውም። ምን ያህል እንደሚቀረኝም አላውቀውም። አለማወቅን ስጠይቀው አለማወቁን ገለጸልኝ። ተስፋን እጠብቃለሁ። ተስፋ ስጦታ፣ ተስፋ ሽልማት፣ ተስፋ ህሊና ነው። ይህ ስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በ97.5 መካከለኛ ሞገድ በራዲዮ ሎራ የሚተላለፈው የጸጋዬ ድምፅ የአማርኛ ቋንቋ መሰናዶ ነው። የጸጋዬ ድምፅ የአማርኛ ቋንቋ መሰናዶ በወር ሁለት ጊዜ በዕለተ ሐሙስ ከ15 ሰዓት እስከ 16 ሰዓት በአማርኛ ቋንቋ የሚያስተላልፈው መሰናዶ አሁን ጀምሯል። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ስርጉተ ስላሴ ሰብለ ሕይወት ከጭምቷ ስዊዘርላንድ የጸጋይ ራዲዮ እና የከበውሽ ልሳን ወርቅ ሚዲያ ዋና አዘጋጅ።
የፈላስፊት፣ የሳይንቲስቷ፣ የህጓ፣ የዩኒቨርሷ የኢትዮጵያ ቀና ዋሽንግተን።
ጤና ይስጥልኝ እናት ሀገሬ ልዕልት ኢትዮጵያ። ጤና ይስጥልኝ ቅድስት እናቴ፣ ውቧ መንደሬ፣ ገዳማዊ በአቴ ስዊዘርላንድ። ጤና ይስጥልኝ እጅግ ማክብራችሁ የሀገሬ ልጆች፣ ናፍቆቶቼ፣ እንደምንሰነበታችሁ? ደህና ናችሁ ሆይ? እንዴት አላችሁ? እንዴት እየሆናችሁ ነው? የሚጨንቁ ነገሮች አሉ፣ የሚከፉ ነገሮች አሉ፣ ተስፋን የሚሻሙ ነገሮች አሉ። ሩቅ እናስባለን፣ ባጭር እንቀራለን። ለምን? እንደ እኔ ማስተዋል የጎደለው ተግባር ስለምንከውን ይመስለኛል። እግዚአብሔር ማስተዋልን ለሁላችንም እኩል ሰጥቷል፣ እኩል ፈጥሯል። የኢትዮጵያ ፖለቲካና የኢትዮጵያ ፖለቲከኞች ማስተዋልን የሚጠቀሙበት፣ ማስተዋልን የሚያስተዳድሩበት፣ ማስተዋልን ኢንቨስት የሚያደርጉበት መንገድ ግን የተዛባ ይመስለኛል። ጠናና ይመስለኛል፣ ጎባጣ ይመስለኛል። ምክንያቱም ትውልዱ ከዘመን ዘመን ሰላም አላገኘም። የኢትዮጵያ እናቶች ሙሉ 50 ዓመት ያለቅሳሉ። ማህፀናቸው ቄራ ሊኳንዳ ሆኗል። ግድፈትን በመፈጸም ስህተትን በማበረታታት ረገድ የሁሉም አስተዋጽኦ አለበት ብዬ አምናለሁኝ። በኢትዮጵያ ፖለቲካና አስተሳሰብ ዙሪያ በመሪዎችም በተመሪዎችም መካከል የማየው ነገር የጉርምስና ነገር ነው ማየው። የመጎርመስ ነገር፣ የአፍላ ነገር፣ የወጣትነት ነገር፣ የኮበሌ ነገር አያለሁ፣ ወይ የኮረዳ ነገር አያለሁ። ያ ደግሞ የሚጠቅመን አይመስለኝም፣ በፍጹም አይጠቅመንም። ኢትዮጵያን እንደ ሀገር አያስቀጥልም፣ ትውልዱንም እንደ አደራ ተረካቢ አያስቀጥልም በፍጹም። የኢትዮጵያ ፖለቲከኞች እና ፖለቲካውን ያገባናል ብለው በሙሉ አቅማቸው የገቡ ሰዎች በእድሜያቸው ወጣት ሊሆኑ ይችላሉ፣ ግን ወደ ጎልማሳነት መቀየር አለባቸው። ወጣትነታቸውን ማሸነፍ አለባቸው። በወጣትነት ብዙ ግብታዊ የሆኑ ቱግ ቱግ የሚሉ መንፈሶች አሉ። አስቸጋሪ ችኩልነቶች አሉ። በጣም የሚፈትኑ ሩጫዎች አሉ። እነዛን ሁሉ ተግ አድርጎ እንደ ባለ ሙሉ እድሜ ግራጫማ ፀጉር እንዳለውም ሆኖ ማሰብ ማስተዋል የሚጠይቅ ይመስለኛል። በኢትዮጵያ ያለው ሁኔታ አሳሳቢ ነው። አሳሳቢነቱ ደግሞ ከሊቅ እስከ ደቂቅ ሊያስብበት ይገባል። አጥፊና አጠፊ የህዝቡ ማህፀን ነው፣ የህዝቡ አብራክ ነው እየጠፋ ያለው። የሚገርመኝና የሚያሳዝነኝ ደግሞ ርዕሶቹ ተደመሰሱ፣ ተረሸኑ፣ ተለቀሙ፣ ተራገፉ። ሎቱ ስብሐት ነው፣ አበስኩ ገበርኩ ነው። ሙሉ እድሜ ላይ ያለውም ወጣቱም ታዳጊ ወጣቱም አዛውንቱም ሁሉም መስከን አልቻለም። ሁሉም ማስተዋል አልቻለም። ሁሉም በጭካኔ፣ ሁሉም ርኅርኅና በጎደለው፣ ሁሉም ደግነትና ማስተዋል በጎደለው ሁኔታ ላይ ውስጥ ነው ሆኖ ያለው። ሀዘኑ እኩል አይሰማም። ሀዘኑ እኩል አይሆንም። ተባደግ ነው ሀዘኑ። ለአንዱ ደስታ ሲሆን ለአንዱ ሀዘን ይሆናል። ለአንዱ ሀዘን ሲሆን ለሌላው ደስታ ይሆናል። ወጥ መሆን አልቻለም ሀዘኑ እንኳን መከራው እንኳን እንኳንስ ማጽናናቱ እንኳንስ አይዞህ አይዞሽ መባባሉ ቀርቶ ማለቴ ነው። እና እኔ ዛሬ ሌላ ፕሮግራም ልሰራ ነበር ሀሳቤ። ባላገሩ ምርጥ ወደ 3 ዓመት ተኩል የደከምባቸውን ፍሬዎች ባለፈው ወር አስመርቋል። እና በእነሱ ጉዳይ ላይ የራሴ አስተያየት ስለነበረ ያንን ለማቅረብ ነበር ያሰብኩት። ኢትዮጵያ ከነ ሙሉ ክብሯ ከነ ሙሉ ማዕረጓ ከነ ሙሉ ልኳ አክብሮ የሚያስከብር ሚዲያ ነው የባለ አገሩ ሚዲያ። በዛ ዙሪያ የምለው ነበረኝ፣ ግን አሁን በኢትዮጵያ የማየው ነገር ደግሞ አሳሰበኝ፣ አስጨነቀኝ፣ አሳዘነኝ። መቼ ነው በነፃነት ከቤተሰብ ጋር የምንገናኘው? መቼ ነው በነፃነት ማህበራዊ ህይወታችን የምንመራው? መቼ ነው በነፃነት አንቺ ትብሽ አንተ ትብስ ተባብለን እንዳባታደሩ ማደር የምንችለው? እኔ በዘመነ ህወሓት ዘመን ስልክ አልደውልም ነበር ለቤተሰቦች። እንኳንስ ኢትዮጵያ ውጭ አገር ላሉትም ምክንያቱም ተጽዕኖ ላሳድርባቸው ስላልፈለጉ በነፃነት አገር ቤት ይሄዳሉ፣ ይመለሳሉ። እንደዛ እንዲሆኑ ማለት ነው። ጠቅላይ ሚኒስትር አብይ አህመድ ሲመጡም ተስፋዬ ሰፊ የተንሰራፋ ስለነበረ 3 ወር ብቻ ነው የደወልኩት አገር ቤት። ከዛ ውጭ ደውዬ አላውቅም። ምክንያቱም እኔ በማምንበት መስመር በራሴ መንገድ የፖለቲካ ድርጅት የለኝም፣ ማህበር የለኝም፣ የምደግፈው ሰው የምቃወመው ሰው የለኝም። ግን እማምንበት ነገር አለ፣ ተፈጥሯዊነት፣ ሰዋዊነት፣ እውነት፣ መርህ፣ ትውልድ፣ አደራ፣ ትውፊት፣ ታሪክ፣ ሰንደቅ ዓላማ፣ ቋንቋ፣ አብሮነት እምላቸው ነገሮች አሉ እኔ። እና በነዛ ዙሪያ ነው የምሰራው። ሀገረ ኢትዮጵያ አልፎ ሉላዊ ሁኔታውም ያስጨንቀኛል፣ ያስጠበበኛል። ትውልድ በሁሉም ዓለም ስላለ ማለት ነው። መልካምነትን፣ ደግነትን፣ ርህርህናን እንዴት እናወርስ ነው የእኔ መሰረታዊ ጥያቄ። የፍቅር ተፈጥሮ ካሪክለም ተነድፎለት እንደ ሂሳብ፣ እንደ ቁጥር ትምህርት፣ እንደ ሂስትሪ ወይንም እንደ ተፈጥሮና እንደ ሶሻል ሳይንስ ይሰጥ። በሃይማኖቱ ዘርፍም እንደ ወንጌልና እንደ ቁርአን እንማረው። ብዙ ወንጀል የሚበዛውም ሕግ ስለማናውቅ ነው። ሕግ የጥቂት ባለሙያዎች ብቻ ሳይሆን የማህበረሰቡ ይሁን ብዬ የምታገል ሰው ነኝ። ስለዚህ እኔ በማደርገው ተጋድሎ ውስጥ እኔ በምጥረው ጥረት ውስጥ ቤተሰቦቼ ደግሞ ስለማይመለከታቸው ሰላማቸውን ማወቅ ስለማልፈልግ አልደውልም፣ አላገኛቸውም። እጠነቀቃለሁ፣ በእኔ ምክንያት ሌላ ሰው መስዋዕት መሆን ስለሌለበት። ይሄን አላይም በኢትዮጵያ ፖለቲካ፣ ይሄን አላይም በኢትዮጵያ ፖለቲካ። እንደ ጠቅላይ የጦር አዛዥ፣ ጄኔራል፣ ኮማንደር ሆነው የሚሰሩ ሰዎች ቤተሰቦቻቸውንም ያገኛሉ፣ የሚመሩትንም ድርጅት ይመራሉ። እና ይሄ አደጋ አለው፣ ይሄ አደጋ አለው ለቤተሰብ። ይሄንን ማሰብ የሚገባ ይመስለኛል። እና ይህም ብቻ አይደለም፣ ጦር የመምራት ሙያ ይጠይቃል። ሳይንስም ነው ሙያው፣ ፍልስፍናም ነው ሙያው፣ ፖለቲካም ሙያ ነው። የምትማሩት የምትመረቁበት የምትሰሩበት ህዝባዊ አገልግሎት ነው። በኢትዮጵያ ግን የሙያም የሳይንስም የፍልስፍና ድንበር ሲጣስ ነው የምመለከተው። እርግጥ በተለምዶ በባህል በወግ በልማድ የሚከወን የፖለቲካ ተግባር ሊኖር ይችላል። ያ ደግሞ በዊዝደም የሚከወን ነው። አባቶቻችን ኢትዮጵያን የሰሩበት መንገድ እና የመሩበት መንገድ ያ ነው። አሁን ግን ያ ዊዝደሙም ችሎታውም የለም። የኢትዮጵያ የመከላከያ ተፈጥሮ በትራዲሽናል የሚሊተሪ ተግባር ሊኖር ይችላል፣ እንደ ፋኖ ማለት ነው። ግን እንዲሁ ዝም ብሎ ተነስቶ መምራት፣ ማስተዳደር፣ ኮኦርዲኔት ማድረግ የሚከብድ ይመስለኛል። መስዋዕትነቱንም ያገዘፈው ይሄ ነው። በኢትዮጵያ የአምሳ ዓመት ትግል ውስጥ ትናንትና የሰማሁት ቃለ ምልልስ ነበረ። ስልክ ተጠልፎ ተብሎ በ15/4/2024 እንደ ፈረንጅ አቆጣጠር በጣም ነው የደነገጥኩት። እጅግ በጣም ነው የደነገጥኩት። እና ፖለቲካም በፖለቲካ ስር ውስጥ ያለው ሚሊተሪ ጉዳይም የቆየው የባህላችን የፖለቲካም የሚሊተሪም አካሄድ ስርዓት አለው፣ ወግ አለው፣ ልምድ አለው፣ ባህል አለው። ከዛ ጋር አብሮ ማደግንም ይጠይቃል። ያ ደግሞ ትውፊት አለው፣ ባህል አለው፣ ወግ አለው። ለዚህ ፋኖን ማንሳት እንችላለን፣ ትራዲሽናል ነው። ከዛ ውጭ የወጣው ግን ከተማ ተወልዶ አድጎ የሚከብድ ይመስለኛል ጦር መምራት። ለዛውም የርዕሰ መዲና የአፍሪካ ዋና መናኸሪያ ከተማ አዲስ አበባ የኢትዮጵያ ሊቃን ልታስቡበት ይገባል። የኢትዮጵያ ሊቃውንት ልታስቡበት ይገባል። የኢትዮጵያ በሚሊተሪ ሳይንስ የተማራችሁ ውጭ ሀገር የምትኖሩ ልታስቡበት ይገባል። ለምን ኢትዮጵያ አስተምራ የወላድ መሃን ትሆናለች? ሁሉም በሙያው በተማረበት ዘርፍ ማዋጣት አለበት። የአቅም መዋጮ ያስፈልጋል። በጣም በጣም ያስፈልጋል። የአቅም መዋጮ፣ የተደራጀ የአቅም መዋጮ ያስፈልጋል ይመስለኛል እኔ። ምክንያቱም ኢትዮጵያን ለማትረፍ ትውልዱን ለማትረፍ ከሆነ ያገባናል ብሎ ድክመቶችን ማረም ማስተካከል የሚገባ ይመስለኝ። ልትነጋገሩ ይገባቸዋል። ቁጭ ብላችሁ ልትመክሩ ይገባቸዋል ብዬ ነው የማስበው። የሚሆነው ነገር ሁሉ በጣም አስደንጋጭ ነገር ነው። መስዋዕትነት ሲከፈል የሚያስገኘው ትርፍና ኪሳራ ብቻ ሳይሆን ማን ነው ያንን ኮኦርዲኔሽን ያንን ሚሽን የሚመራው ብሎ ማሰብ ያስፈልጋል። ምስጢሩ ይጠበቃል ወይ ብሎ መጠየቅ ያስፈልጋል። ለሰላማዊ ነዋሪው ህዝብ የሚያስገኘው ጥቅምና ጉዳትም ሊመዘን ይገባል። ማስተዋላችንን ማምጣት ያለብን ከዚህ ላይ ይመስለኛል። ይሄን የተዛባ ነገር ስለማይ በውስጤ አዝናለሁ። ዛሬም ፕሮግራሜ ያኛውን ፕሮግራም ትቼ የጀመርኩትን ስራ ትቼ ወደዚህ የመጣሁት ይሄ ነገር አልገባኝ እያለ ነው። በእውነቱ ብዙ ነገር አይገባም። እኔ ለዚህ ለትውልድ በጣም ብዙ መስዋዕትነት ከፍያለሁ። በግሌ በራሴ መዋጮ፣ በራሴ ገንዘብ፣ በራሴ ጊዜ፣ በራሴ የህይወት የመኖር ምኞት ሁሉ ተጽዕኖ አሳድሬ ለፍቻለሁ፣ ደክሜያለሁ። አሁን ያለው ነገር ግን ፈጽሞ ሊገባኝ አልቻለም። መሪው ማን እንደሆነ ላውቅ አልቻልኩም። ዓላማና ግቡም ምን እንደሆነ ሊገባኝ አልቻለም። መስዋዕትነቱ የገዘፈ ነው። ከተመሰረተ መንፈቅ የማይሞላው ድርጅት ፈረሰ ሲባል ትሰማላችሁ። ለዛ ድርጅት ግን የተከፈለ መስዋዕትነት አለ። ለዛውም የሰው ልጅ መስዋዕትነት፣ ለዛውም ኢኮኖሚ፣ ዘመንም አብሮ ነዷል፣ ተቃጥሏል። ለዛውም ማህበራዊ ህይወት፣ ለዛውም ተስፋና ምኞት ተከፍሏል። ተመሰረተ፣ ፈረሰ እንደ ቀላል የገበጣ ጨዋታ ይነገረናል። እንዴት እንደመሰረቱት አናውቅም። ሲፈርስ ነው የምንሰማው። ሲፈርስ ደግሞ ተልእኮውን አጠናቆ ይባላል። የትኛውን ተልእኮ የትኛውን ግብ አሳክቶ? ጥያቄ የለም። ይሄ ሲጠየቅ ደግሞ መዓት ወጀብ ነው የሚላ። ሌላው ለማንና ለምን እንደምንታገል ምን ያሁን ግራ እየገባኝ ነው። ማን ነው የትግሉ መሪ? ማን ነው የትግሉ አደራጅ? ማን ነው የትግሉ ኮኦርዲኔተር? ማን ነው የትግሉ ማዕከላዊ አመራር የሚሰጥ? ይሄም ገና የሚያነጋግር ነገር ነው። በመንግስት በኩል ማን ነው መንግስት? የትኛው ነው መንግስት? ኦህዴድ መራሹ፣ ኦነግ፣ ብልጽግና? ማን ነው እየመራ ያለው? እንደምሰማው ህወሓትም ጦርነት ጀምሯል ነው የሚባለው። ባላማጣ አላማጣን ይዟል ነው የሚባለው። የደቡብ አፍሪካ ስምምነት፣ የኬንያ ስምምነት ከሄድ ደርሶ ነው እንደገና ደግሞ ጦርነት የተጀመረው። በሌላ በኩል ደግሞ ቲፒኤልኤፍ እና ፋኖ አንድ ላይ ይስሩ የሚልም ሀሳብ ያላቸው ሰዎች አሉ። የትግራይ ህዝብ እና የአማራ ህዝብ አንድ ላይ ይሁን የሚሉ አሉ። እና ውጥንቅጡ የወጣ ነገር ነው ያለው። ሌላ ውጭ ለሚገኙ ሚዲያዎች ቃለ ምልልስ የሰጡ የፋኖ መሪዎች ወዲያው ደግሞ ይገደላሉ። ይሄም ሌላ ራሱን የቻለ ምርምር የሚጠይቅ ጉዳይ ነው። አላስፈላጊ መስዋዕትነትም እየተከፈለበት ነው ያለው። ምንድን ነው በሩ ለሁሉም ክፍት ነው። ጦርነት ደግሞ የማሸነፍና የመሸነፍ ሚስጥር ነው። በሩ ለሁሉ ከተከፈተ ሚስጥሩ እንደዛው ይዘረጋግፋል ማለት ነው። መስዋዕትነቱንም ያከብደዋል። እኔ አንድ ላይ የሆኑ ብዬ የማስበው የኢትዮጵያ ህዝብ በሙሉ ኢትዮጵያን ሊያድን የሚችለው የጋራ ህብረት፣ የወል መደማመጥ ሲኖር ብቻ ነው። ኦሮማራ ምን ያህል ሀገር እንዳጠፋ አይተናል። ኪማምባቸው የአባይ አናት የሆኑት ኢንጂነር ስመኘው በቀለ፣ ጀኔራል ሰሃረ መኮንን፣ እረ ስንቱ ይዘረዘራል። ስንት ነገርም እንዳሳጣ ሙሉ 6 ዓመት አንዲት ደሃገር በጦርነት በቀውስ በመፈናቀል ዜጎቿን በመሰወር በዋይታ በችግር በረሃብ እየተቆላች ነው የምትገኘው። የኦሮማራ ጥምረት ውጤቱ ስኬቱ ይሄ ነው። መከራ ኦሮ ተጋሩም ተጀምሮ ነበር፣ አልዘለቀም። ተጋሩ አማራ ወይ አማራ ተጋሩም አይቀጥልም። ምክንያቱም የኢትዮጵያ መንፈስ ራሱን የቻለ ረቂቅ ሚስጥር ስለሆነ እሱ ራሱ ይታገለዋል። ሚስጥሩ ራሱ እና እናስተውል ነው ምለው። በተለይ ማስተዋል ሲኖር ማስተዋል ሲኖር ማስተዋል ሲሰጥ ነው መዳንም ማዳንም የሚቻለው። በስተቀር ግን በጣም ከባድ ነው የሚሆነው። እኔ የማየው ነገር ሁሉ ለትውልድም ለአደራም የሚያበቃ አይደለም። በፍጹም 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 ያለነው ረግረግ ላይ ነን ያለነው። የኢትዮጵያ ሁኔታ ረግረግ ነው ሆኖ ያለው። ረግረግ በቃ ረግረግ ረግረግ። ይህ ስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በራዲዮ ሎራ በ97.5 መካከለኛ ሞገድ በዕለተ ሐሙስ የቀን ቅዱስ ከ15 ሰዓት እስከ 16 ሰዓት በመተላለፍ ላይ የሚገኘው የጸጋዬ ድምፅ የአማርኛ ቋንቋ መሰናዶ ነው። መሰናዶውን አዘጋጅቼ የማቀርብላችሁ እኔ ስርጉተ ስላሴ ሰብለ ህይወት ነኝ። ዛሬ በውስጥነት ላይ ያተኮረ መሰናዶ ነው ያለኝ። አብራችሁኝ ነው እሺ? የኔወዳች እውነት ራሱን ማውቃት ከብዶት አያውቅም። እውነት ራሱን ክዶ አያውቅም። እውነት እውነታዊ አመክንዮን ሸሽቶም ተሸሽጎም አያውቅም። እውነት ለእውነት መንገድ ዘግቶበት አያውቅም። እውነት ንጹህ፣ እውነት ጻድቅ ነው። እውነት የመኖር ሐዋርያ ነው። ከዚህ ቀጥሎ ደግሞ የኢትዮጵያ ፖለቲካ ሂስን ይፈራል፣ እርማትን ይፈራል፣ ሀያሲያንን ያሳድዳል፣ ሲያመቸውም ይገላል። እርማትና ሂስ ስለሚፈራም ጭምር ነው የኢትዮጵያ ችግር ከዕለት ወደ ዕለት እየባሰበት የመጣው። ራሱን እንኳን መምራት አይችልም። ይህም በሚመለከት በፈረንጆቹ አቆጣጠር በዚህ ወር በ9/2024 የጻፍኩታል እና እሱን አቅርባለሁ ዛሬ በራዲዮ ፕሮግራሜ። ትልቁ የችግራችን ምንጭ እሱ ስለሆነ የኢትዮጵያ ፖለቲካና ፖለቲከኛ ሀያሲን ሊደፍር ይገባል። ሰነፍ ልጅ ለአባቱ ጸጸት ነው፣ ለወለደችውም ምሬት ነው። ምሳሌ ምዕራፍ 17 ቁጥር 25። እንዴት ናችሁ ማህበረ ቅንነት? ልዕልት ኢትዮጵያስ እንዴት አለሽልኝ? ይላል። በጸጋዬ ራዲዮም ይህንኑ አበክራለሁኝ፣ አበክር ያስገነዝባለሁ። እንደምን አላችሁ ላለውኝ የኢትዮጵያ ፖለቲካ እና ፖለቲከኞች ሀያሲያንን ይፈራሉ፣ ያሳዳሉ፣ ያሳድማሉ፣ ሲቻላቸውም ያጠፋሉ። ይህ የጋራ ባህሪያቸው ነው። ለምን? ሁሉም የግራ ዘመን ርዕዮት ተጠማቂ ስለሆኑ። አንድ የፖለቲከኛ ሲሞግት ይቆይና እሱ ሞጋች ሲገጥመው ያብዳል። ሁል ጊዜም እሱ ከሰማየ ሰማያት የወረደ ቅዱስና ብፁህ አድርጎ ራሱን ስለሚያይ ስለሚመለከት ነው። የሚገርመው ሀያሲ የሚያሳድደው የሚወግረው በደቦ ወይንም በወበራ ነው። ይህም ሬድሜድ ነው። በፖለቲካ ህይወት ውስጥ ሀያሲ ተፈርቶ ተስፋ ጥግ ያገኛል ተብሎ አይጠበቅም። ሀያሲያን ሲሳደዱ የመተንፈሻ ቧንቧ ሲፈልጉ አንድ ቀን በለስ ከቀናቸው አሳዳጃቸውን የሚጎዳ ተግባር ሊፈጽሙ ይችላሉ። ለትውልድ ለአገር የሚታሰብ ቢሆን ደፍረው ወጥተው ሳይከፈላቸው የሚሰማቸውን ግልጽና ቀጥተኛ ሆነው ሳያሽሞነሙኑ የሚያሂሱ ወገኖች ሊከበሩ ይገባል ባይ ነኝ። ሽልማትም ስጦታም ጸጋም ናቸውና መዳኛው መንገድ ያ ብቻ ስለሆነ ኢትዮጵያ ተፈጥሯ ለግራ ፖለቲካ የተመቸ አይደለም። እውነቱን ተናግሮ ከመሸበት ማደር የሚለው ብሂል እንቅጭ እንቅጩን ተነጋግረን እውነትን እናፍልቅ ነው። ሌላም አለ። እከሌ አቶሃ የግንባር ስጋ ነው ይባላል። ያ ማለት እውነትን ይደፍራል። ለተነሳበት ዓላማ ወይንም የኔ ለሚለው ሀቅ እና መርህ ሟች ነው ማለት ነው። ስለዚህ ሀያሲነት ዘመን አመጣሽ የተለጠፈብን የተዋስነው አይደለም ማለት ነው። የተለጠፈብን ሳይሆን ቀደም ባለው በአባታደሩም የተለመደ ባህላችን ነው። አሁን ባለው የኢትዮጵያ ፖለቲካ ሀ ደጋፊ አለ፣ ለ ተጠማኝ አለ፣ ሐመር ውሃ ተደማሪ አለ፣ መ ተዋሃጅ አለ፣ ሰ ተቀናቃኝ አለ፣ ረ ተፎካካሪ አለ፣ ሰ ተቃዋሚ አለ። ገዢው ፓርቲም አለ ማለት ነው። የተሳትፎ ደረጃ አንደኛ ቀጥተኛ ተሳታፊ፣ ሁለተኛ ተዘዋሪ ተሳታፊ፣ ሶስተኛ ተመልካች፣ አራተኛ ተቀማጭ፣ አምስተኛ ታዛቢ፣ ስድስተኛ አያገባኝም ባይ አካሄድ። አንደኛ ሰላማዊ፣ ሁለተኛ ትጥቅ፣ ሶስተኛ መሀል ሰፋሪ፣ አራተኛ ያደባ፣ አምስተኛ ገለልተኛ፣ ስድስተኛ ቅይጥ። መብት በኢትዮጵያ መብት ልሙጥ ነው። አሁን ስልጣን ላይ ያለው ስርዓት መደገፍ እንደ መብት አይታይም። በሌላ በኩል ደግሞ አሁን ያለውን ስርዓት በየትኛውም መንገድ መሞገት መብት አይደለም። ስለዚህ ለኢትዮጵያ ፖለቲካና ፖለቲካ ዲሞክራሲ ሰማይ ቤት ያለ ክስተት ነው። ግዴታ መብት ካለ ግዴታ ይኖራል። ግዴታ ከመጣ መብት ይጠየቃል። የሁለቱ መስተጋብር ተፈጥሯቸው በሚፈቅደው ልክ እውቅና አይሰጣቸውም በኢትዮጵያ ፖለቲካና በኢትዮጵያ ፖለቲከኝ። ስለዚህ በመብትና ግዴታ ውስጥ ተመስጥሮ የሚገኙት ኃላፊነትና ተጠያቂነት አየር ላይ ተንሳፈው